ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ነሐሴ 1 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም አሸጋጋሪ ኮሎኔሎች አደናጋሪ ሹም ውሉን የሳቱ ዜጎች በሚል ርዕስ በአራት ክፍል ያቀረብነውን ጽሑፍ ማጠቃለያ እናሰማለን። በማስከተልም ገላጋይ የማያሻው ትግል በሚል ርዕስ በቀረበው ሰፋ ያለ ጽሑፍ ክፍል 1 ፕሮግራማችንን እናጠቃላለን። አሁን ወደ ዜናው።
ሰኞ ሐምሌ 30 ቀን የሶማሊያው አካባቢ ፕሬዝዳንት አብዲሌ በገዛ ፈቃዱ ስልጣኑን ለቀቀሙና በምትኩ ምክትል ፕሬዝዳንትና የአካባቢው የፋይናንስና የኢኮኖሚ ልማት ቢሮ ኃላፊ የነበረው አህመድ አብዲ መሐመድ የፕሬዝዳንትነቱን ቦታ የወሰደ መሆኑ ተገልጿል። አዲስ የተሾመው ፕሬዝዳንት ከዚህ በፊት አብዲሌ በተደጋጋሚ ስልጣኑን ለመልቀቅ ጥያቄ አቅርቦ በፓርላማ በተደጋጋሚ የተከለከለ መሆኑን ገልጾ በአሁኑ ወቅት ያቀረበው ጥያቄ ግን ተቀባይነት አግኝቷል ብሏል። የአብዲሌ ስልጣን መልቀቅ በሱና በፌደራል ባለስልጣኖች መካከል በተደረገ ድርድር ነውም ተብሎ ይገመታል። አብዲሌ ከክልሉ ፕሬዝዳንት ቦታ ይነሳ እንጂ አሁን የአካባቢው ፓርቲ የኢትዮጵያ ሶማሌ ህዝብ ዴሞክራሲ ፓርቲ ኢሶህዴፓ መሪነቱን ይዞ ቀጥሏልም ተብሏል። አብዲሌ ፕሬዝዳንቱ ስልጣን በለቀቀበት ወቅት የፌደራል ወታደሮች ወደ ጅጅጋና ሌሎች የሶማሌ ክልል ከተሞች የተሰማሩ ሲሆን በገቡበት ወቅት ምንም አይነት ተቃውሞ ያልገጠማቸው መሆኑም ተነግሯል። ወታደሩ ወደ ጅጅጋና ሌሎች ከተሞች የገባው በክልሉ መንግስት ጥሪ መሆኑን የገለጸው የኮሙኒኬሽን ኃላፊ ወታደሮቹ የተሰማሩት ከስልጣን እንነሳለን በማለት ፍራቻ ያደረባቸው አካባቢ ባለስልጣኖች አንቀጽ 39ን በመጥቀስ መገንጠልን አውጀው የሀገሪቱን ሉዓላዊነት አደጋ ላይ በመጣላቸውም ነው ተብሏል። የክልሉን ልዩ ኃይል በማንቀሳቀስም ወደ ሐረርና ወደ ጅቡቲ የሚወስዱትን መንገዶች ዘግተዋል በማለት ከወነጀለ በኋላ ጸጥታውን ለማስከበር ወደ አካባቢው ተንቀሳቅሷል ብሏል። በአሁኑ ወቅት በጅጅጋም ሆነ በሌሎች ከተሞች የጸጥታ ሁኔታው የተረጋጋ ይመስል እንጂ ውጥረት መኖሩም ታውቋል። በመጨረሻው በደረሰው ዜና መሰረት አብዲ ኢሌና ሌሎች የሶማሊያ ልዩ ኃይል መሪዎች በፌደራል ወታደሮች የታሰሩ መሆናቸው ተነግሯል። ባለፉት 3 ቀናት በተለያዩ ቦታዎች የደረሱት ጉዳቶች ከፍተኛ መሆኑ የተገለጸ ቢሆንም የደረሰውን ጉዳት ሁሉ ለማወቅ አልተቻለም ተብሏል። በሶማሊያ የተለያዩ ከተሞች የተፈጠረውን አደጋ በመሸሽ ወደ ሶማሊላንድና ወደ ጅቡቲ የገቡ ስደተኞች በርካታ ሲሆኑ ወደ ጅቡቲ ከገቡት መካከል የተወሰኑት በዛሬው ዕለት በጅቡቲ የኢትዮጵያ ኤምባሲ ፊት ለፊት የተቃውሞ ሰልፍ ማድረጋቸው ታውቋል። የጅቡቲ መንግስትም ሰሞኑን ለረፍት ወደ ድሬዳዋ ተጉዞ የነበሩ የጅቡቲ ዜጎች አደጋ የደረሰባቸው መሆኑን ባወጣው መግለጫ ገልጿል። ኢጂፕት ቱዴይ የተባለው የግብጽ ጋዜጣ ሰኞ ሐምሌ 30 ቀን ባወጣው እትሙ በቅርቡ በተደረገው የሶስትዮሽ ስብሰባ ኢትዮጵያ ከአምስት እስከ 6 ዓመታት በሚፈጅ ጊዜ የአባይን ግድብ በውሃ ለመሙላት እቅድ እንዳላት ገልጻ የግብጽና የሱዳን መንግስታት እንዲስማሙ የጠየቀች መሆኗን አንድ የግብጽ ባለስልጣን የተናገሩ መሆናቸውም ዘግቧል። የተባለው ባለስልጣን በአሁኑ ጊዜ የአባይ ወንዝ ያለውን የፍሳሽ መጠን ኢትዮጵያ እንድትጠብቅ ግብጽ ጥያቄ ያቀረበች መሆኑን ጨምሮ ገልጿል። በአሁኑ ወቅት ወደ ግብጽና ሱዳን የሚፈሰው የአባይ ወንዝ መጠን በአመት በአማካይ ወደ 84 ቢሊዮን ኩቢክ ሜትር ይጠጋል። ኢትዮጵያ ግድቡን መሙላት እስካሁን ያልጀመረች መሆኑን ባለስልጣኑ ጠቅሶ በሁለቱ አገሮች መካከል በጉዳዩ ያለው አለመግባባት ቴክኒካዊ ነው ብሏል። በወያኔ የተፈጠረውና እስከ ቅርብ ጊዜ ድረስ ለወያኔ አገልጋይ ሆኖ ሲንቀሳቀስ የነበረው ሁዴት ስሙን ለመቀየር ያቀደ መሆኑ ታውቋል። የፓርቲው የፖለቲካና የድርጅት ጉዳይ ኃላፊ አዲሱ አረጋ የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዴድ ተብሎ ሲጠራ የነበረው ፓርቲ መጠሪያውን የኦሮሞ ዲሞክራሲያዊ ፓርቲ በሚል ለመለወጥ ያቀደመውን ገልጾ የህዝብ አስተያየትን ጠይቋል። ኦህዴድ ለበርካታ ዓመታት የወያኔው ድርጅት የህወሓት አገልጋይ የሆነው የቆየ መሆኑ የሚታወቅ ሲሆን ከጥቂት ጊዜ ወዲህ አንዳንድ የድርጅቱ መሪዎች ወያኔን በመቃወም በወሰዱት እርምጃ የተወሰነ የህዝብ ድጋፍ ለማግኘትም ችለዋል። በሚቀጥለው ዓመት መስከረም ወር ሊደረግ ታቅዶ የነበረው የኢህአዴግ ጉባኤ ችግር ሳይገጥመው አይቀርም በማለት አንዳንድ ዜጎች አስተያየት እየሰጡ ይገኛሉ። በመስከረም 2011 ዓ.ም ሐዋሳ ከተማ የኢህአዴግን ጉባኤ ለማድረግ ዝግጅት እንደቀጠለ ቢሆንም በአባል ድርጅቶች ውስጥ ያሉት ችግሮችና በመካከላቸው ባለው አለመተማመን ስብሰባው ሊዘገይ የሚችልበት ሁኔታ ሰፊ ነው በማለት ግምታቸውን የሚሰጡ ወገኖች በርካቶች ናቸው። ከመስከረሙ ጉባኤ በፊት እያንዳንዱ የኢህአዴግ አባል ድርጅት የራሱን ጉባኤ ማካሄድ ሲኖርበት ለዚህ የሚደረግ ዝግጅት አይታይም የሚሉ ወገኖች ለማካሄድ ቢችሉ እንኳን አሁን ባለው የህዝብ ድጋፍ ፍለጋና ህዝብተኝነት ሳቢያ ሁሉም የየራሱን ለማጠናከር ይሮጣል እንጂ ለጋራ ስራ ብዙ ትኩረት ላይሰጡም ይችላሉ ብለዋል። በተጨማሪ ስብሰባው በሚካሄድበት የደቡብ አካባቢ አመራር በቅርቡ የመጣ በመሆኑና እንዲሁም በሲዳማ ብሔረሰብ በክልል ደረጃ ለመደራጀት ባቀረበው ጥያቄ መሰረት ውጥረት መፈጠሩ አካባቢውን ችግር ላይ የጣለ መሆኑም ይነገራል። በሌላ በኩል የወያኔው ድርጅት ህወሓት ከተለያዩ የኢህአዴግ አባል ድርጅቶች ደጋፊዎችን ለማሰባሰብ በከፍተኛ ደረጃ እየጣረ መሆኑም ይነገራል። በአሁኑ ወቅት ሁሉም በየክልሉ የሚሊሻ ጦር በማደራጀትና በማጠናከር በኩል ከፍተኛ ርብርብ እያደረገ የመሆኑ ክስተት አገሪቱን ከፍተኛ አደጋ ላይ እየጣላትም ነው ተብሏል። ለማ መገርሳና ወርቅነህ ገበየሁ ወደ አስመራ በማብራት ከኦነግ ተወካዮች ጋር መወያየታቸው ቀደም ብሎ የተዘገበ ሲሆን ከተደረገው ስብሰባ በኋላ በወጣው የጋራ መግለጫ ሁለቱ ወገኖች በተለያዩ ጉዳዮች ላይ መስማማታቸውን ለማወቅ ተችሏል። አንደኛ ሁለቱም ወገኖች ኦሮሞ ኦሮሚያና ኢትዮጵያን በሚመለከቱ ጉዳዮች አብረው ለመስራት ተስማምቷል። ሁለተኛ ለረጅም ጊዜ የነበረው ጦርነት ተገጥቶ ኦነግ አገር ውስጥ በሰላማዊ መንገድ በግልጽ ሊንቀሳቀስ የሚችልበት መንገድ ላይ ስምምነት ተደርሷል። ሶስተኛ ምርመራና ጊዜን የሚጠይቁትን ሌሎች ጉዳዮች ወደ ፍጻሜ ለማድረስ ከሁሉም የተወጣጣ የጋራ ኮሚቴ ለማቋቋም ተስማምተዋል ተብሏል። የዓለም አቀፍ ስደተኞች ድርጅት ዛሬ ነሐሴ 1 ቀን ባወጣው መግለጫ ባለፈው ሳምንት መጨረሻ ቅዳሜና እሁድ ብቻ ድርጅቱ በየመን ውስጥ ከፍተኛ ችግር ደርሶባቸው ሲንገላቱ የነበሩትን 132 ኢትዮጵያውያንን ከየመን አውጥቶ በጅቡቲ በኩል ወደ ኢትዮጵያ መልሳቸው መሆኑ ተገልጿል። ከተመለሱት መካከል 96 ወንዶች፣ 19 ሴቶች ይገኙባቸው፣ የተቀሩ 17ቱ ለአቅመ አዳም ያልደረሱ ልጆች መሆናቸው ተነግሯል። በተለያዩ ቦታዎች የነበሩት እነዚህ ዜጎች በሰንዓ ከተማ ተሰባስበው ወደ ሆዲያዳ ወደብ እንደተወሰዱና ከዚያም በጅቡቲ በኩል ወደ ኢትዮጵያ እንዲገቡ የተደረጉ መሆናቸውም ተገልጿል። የዓለም አቀፉ ድርጅት የምግብና ሕክምና እርዳታ ያደረገላቸው መሆኑ ተገልጿል። በተመሳሳይ ሁኔታ 116 የሶማሌ ዜጎች ወደ አገራቸው እንዲመለሱ ትብብር ተደርጎላቸዋል ተብሏል። ለዛሬ ያለው ዜና በዚሁ ተጠናቀቀ።
አሸጋጋሪ ኮሎኔሎች፣ አደናጋሪ ሹም፣ ሁሉን የሳቱ ዜጎች። ماتقاليا مبرك بچا زناب لاي متا
በተከታታይ በቀረብናቸው ጽሑፎች ድርጅታችን ያለውን ግምገማ ለማቅረብ ሞክረናል። ከጫጫታና ግርግሩ ባሻገር ምን ሊመጣ እንደሚችልም ለመጠቆም ሞክረናል። አዲሱ ሹምና ጓደኞቹ ጸረ ኢትዮጵያ ግለሰቦችን በመሰብሰብና በማስተናገድ ቁስላችን ላይ ጨው እንዳይነፈንሱ አሳስበን አድማጭ አጠናል። ሰው በላውን መንግስቱን ግብዣ ስንቱን አስለቅሷል። አማራና ክርስቲያንን ማረድ የሚለውን ዘረኛ ለክብር እንግዳ የሚሰጥ አቀባበል አድርገውለታል። የግንጠላ ባንዲራውን አውለብልቦ የጥላቻ ሐውልት መሰረትንም ማስቀምጧል። የይፋ ጸረ አማራ ጸረ ኢትዮጵያ ድርጊት ወደ አንድ ብሔር ያዘነበለ ሂደት ሹመት ሌላውንም ማሳሰቧል ቀረም። አዲሶቹ ሹሞች የሚቀድምና የሚከተለው ጉዳይ ምን እንደሆነ እንደጠፋቸው ግልጽ ነው። በግምታቸው ወያኔ ያለቀለት ይመስላቸዋል። አሸንፈናቸዋል የሚል ድምዳሜ ላይ ደርሰዋል። ይህ መዘዘ ብዙ አቋም አገራችንን ለጥፋት ሊዳርግ መቻሉ ደግሞ ለማንም ግልጽ ቢሆንም ለሹሞቹ ግን የገባቸው አይመስልም። ጅብ ያነክስ ሜዳስክ ያገኝ ነው ተብሏል። ግን ይህን የሰሙ አይመስሉም። በጫጫታውና ተክለሰውነት መሳከርም ሰፍኗል። ለሀገራችን ከባድና ውስብስብ ወያኔ የፈጠራቸው ችግሮች መፍትሄ መፈለግ ያለበት በጋራ ነው። አንድ ግለሰብ የሚፈታው ችግር የለንም። ያውም ከወያኔ ጉያ የወጣ ቀርቶ ለአመታትም የታከለ ድርጅትና ተመክሮ ያካበተ እንበል ኢሃፓ ብቻውን የሚሰራው ሊሆን አይችልም። የጋራ ጥረትና በዚያውም ከግጭት የሚያርቅ ስምምነትን እውን ለማድረግ የሽግግር ሂደት ሁሉን ያቀፈና ያሳተፈ የተባለን ህዝባዊ ጥያቄ አዲሱ ሹም ውድቅ አድርጎ አገራችንን የጎዳውንና በጠላትነት የቆየውን ኢህአዴግን አጠናክሮ ያስቀጥላለው በሱም ስር ምርጫ ካሂጄ የኔ ኃላፊነት ይረጋጋታል ይከተላል ማለቱ ለለውጥና ህዝባዊ ስርዓት ያለንን የአመታት ፍላጎት የከፈልነውን መስዋዕትነት ሁሉ ውድቅ የሚያደርግ ሆኗል። በዚህ ቅልበሳ የሚያጭቡትንም በሽግግር መንግስት ምስረታው ጥያቄ ላይ እንዲያተኩሩ ማሳሰባችን ቀጥሏል። በተያዘው አካሄድ የሚመጣው ለውጥ ሳይሆን በህዝብ ትግል ለቆሰለው ወያኔ ጊዜ መስጠት ነው። ያደባው ወያኔ ጥቃት ሊያደርስ ሲነሳ መከላከያ አቅም ዝግጅትም አይኖርም ማለት ነው። ህዝብን ያላቀፈ ትግል ሆነ የለውጥ ሂደት መጨረሻው የሚያምር እንደማይሆን ደግሞ የታወቀ ነው። ለህዝብ እናውቀልሃለን ባዮች ሁሉ ነገሮችን ማጥራት ሳይሆን ማደፍረስ እንደሚሆን ሚናቸው ሳይታለም የተፈታ ነው። ስለዚህም ዋናው ጉዳይ ተድበስብሶ ማለትም ወያኔ ኢህአዴግን ማስወገድ በጥገና መፍትሄ መሻት ወይም ያንድ ብሔር የበላይነትን በሌላ የበላይነት ለመተካት መጣር ለሀገራችን መፍትሄ የሚሆን አይደለም። ሁሉም የፖለቲካ እስረኞች ይፈቱ፣ ጸረ ህዝብ አዋጆች ባስቸኳይ ይሻሩ፣ ለወያኔዎች ምህረት ለመስጠት ቸኩሎ አዋጅ አወጣ ለምንስ እነዚህን ጸረ ህዝብ አዋጆች ማስወገድ ሲሉ ትዳተኛ ሆነ? የሽግግር ሂደት ይጀመር። ሁሉም አገር ወዳድ ኃይሎች ተሰብስበው የሚወያዩበትና መፍትሄ የሚተልሙበት ማለታችን ነው። ያመቹኛል ይመቹኛል በሚል ውዳቂ ግለሰቦችና ቡድኖችን ለመሰብሰብ መጣሩም ምንም ጥቅም የለውም። ህዝባዊ ስርዓት አልን እንጂ የግለሰብ ወይም የብሔር የበላይነትን እናፈራር ቃላልንም። መብትና ወሳኝነትን ለህዝብ ይሰጣልን እንጂ ግለሰብ ይግዛን የሚል አቋም መቼም አልያዝንም። መሰረታዊ የህዝብ ጥያቄዎችን ለመመለስ ቀና ጥረት ካለ ይህን የምናገዝ እንጂ የምንቃወም አይደለንም። ለማንም ጮሌ ግለሰብ ሆነ ኃይል ግን ሰብእናችንንና መብታችንን አሳልፈን እንደማንሰጥ በመራራ ትግላችን ያረጋገጥነው ነው። በኢትዮጵያ ሰላምና ዴሞክራሲ የሚሰፍነው በህዝባዊ መንግስት ምስረታ ብቻ ነው። ወያኔና ገሳንግሶቹ ሲወገዱ ብቻ ነው። ፍቅር እርቅ የማወናበጃ ቃላት የማይሆኑት ህዝባዊ መንግስት እውን የሚሆንበት ሂደት በስራ ስናውል ብቻ ነው። በጥገናና ያለፈውን በአዲስ ጭንብል በማስቀጠል የሚገኝ መፍትሄ የለም። መብረቅ ብቻ ዝናብ ላይ ጥር ያልነውም ለዚሁ ነው። ያለንን አቋም የማስተማት የማስተጋባት መብታችንንም ማንንም ሊገታው እንደማይችል ሹሞቹም ቢረዱ ጥሩ ይመስለናል ያልነውም ለዚህ ነው። በመጪው የመስከረም የኢያዴ ጉባኤ የሹሙን ክንፍ ካልቆረጡት በማዳግም መንገድ የበላይነታቸውን የሚያስጠብቅ የቁርጥ እርምጃ ለመውሰድ በመዘጋጀት ላይ ናቸው። ይህን ሀቅ መረዳት ያቃተው ሹም በሽርሽርና በጭብጨባ ተውጦ ወያኔን ያቸነፈ መስሎት ተዘናግቷል። አልፎም ኢያዴግን አጠናክሮ ማስቀጠልና ምርጫ በሚሉት ቧልት ተጠምዶ የህዝብን ፍላጎት ተጻሮ ይገኛል። ኢያዴግ ማለት ዛሬ በጅጅጋ በድሬዳዋ የምናየውን ሁኔታ ማስቀጠል ማለት ነው። ክልል ተባለ አንቀጽ 39 የወያኔ ኢያዴግ ስርዓት ለኖር ነው የመከራና የሀገራዊ ውርደት ጊዜ ሁሉ ሙሉ በሙሉ ተጠያቂ ነው። ፋሽስቱን መንግስቱን ለመመለስ የሚጣደፈው ሹም ሁሉንም የወያኔ እስረኞች ሊፈታ ሲሮጥ አልታየም። በኃይለ ማርያም ጊዜ የተጀመረውን የራሱ ቢያስመስልም ይህን የለውጥ ሁኔታ ማለትም የወያኔን መዳከም ያመጣው የህዝብ ትግል እንጂ አሁን እንደሚጎነጎነው በሹሙና ለማ ውስጣዊ ጥረትና እንቅስቃሴ አለመሆኑን እናውቃለን። ወያኔን አዳክሞ ያሽመደመደው የህዝብ አመጽ እንጂ ሌላ ማንም ምንም አይደለም። በአቋራጭ የህዝብን ትግል ማስቆምና በስልጣን መሰየም የኢትዮጵያ አምባገነኖች ልምድ ሆኖ አስቸግሯል። ይህን አዙሪት ለመግታት ሁሉን አሳታፊ የሽግግር ሂደት ይጀመር ሲባል አዲሱ ሹምና ጓደኞቹ ግን በተናጠል ቡድኖችን በመቅረብና የሽግግር ሂደት ጭራሹን በመካድ ሌላ አምባገነንነትን አስቀጣይ ጎዳና መርጠው ይገኛሉ። ሁሉንም ድርጅቶች ጋብዘናል የሚሉት በተጨባጭ ሐሰት ከመሆኑ ባሻገር ትኩረታቸው በኦሮሞ ብሔረተኛ ቡድኖች ላይ መሆኑን በወኪሎቻቸው የቅርብ የሥራ ጉዞ ኦነግን ለማባበል ልናውቀው ችለናል። ለወንጀለኞች ለንጮና ለየመን ተወላጁ የተሰጠውን ቦታና ትኩረት አነጋጋሪ ነው። ይህ ዝንባሌና አካሄድ ከቶም እንደማያዋጣ ደግሞ ደጋግመን አቅርበናል። እስካሁን ግን የሚሰማና የሚተረም ሹም ለማየት አልቻልንም። በቻይናና አሜሪካ ፉክክር ውስጥ ገብቶ መዳከም ለሀገራችን የሚጠቅም አለመሆኑ ሲታወቅ ሹሙ ዘው ብሎበታል። የህዝብ የኑሮ ሁኔታ እንዲሻሻል፣ የኑሮ ውድነት እንዲቀንስ፣ የችግርን ሁኔታ እንዲቀረፍ ትኩረት ይሰጠው፣ የጋራ ጥረትና ርብርቦች እናድርግ ሲባል ለዚህም መሰረታዊ ጥያቄ ምላሽ ለመስጠት ምንም ሙከራ አይታየም። የህዝብን ንብረት ለግል ባለሀብቶች ለመሸጥ ሩጫው ጠቀሜታው ለወያኔ ለሻቢያና ለባዕዳን ሲሆን፣ በዚህ ጉዳይ ላይ አማካሪ ተብለው የተመደቡት ግለሰቦች በአንድ በኩል ምንም በመስክ ዕውቀት የሌላቸው ሲሆኑ፣ በሌላ በኩል ደግሞ ፖለቲካዊ ሹመት እንጂ ምንም ፋይዳ እንደማይኖረው ከወዲሁ መገመት ይቻላል። አዲሱ ሹም በሙስና የተጨማለቁ ወያኔዎችን መልሶ በዝርፊያ ቦታ ሲሾም ኢፍትሃዊ እርምጃዎችን ለምሳሌ በአማራው መፈናቀል፣ በከተማ ቦታዎች ዝርፊያ ወዘተ ላይ ተጨባጭና አስተማማኝ የተቃውሞ እርምጃ ማየት አልቻልንም። የሁለት የሶስት ሰው ቡድኖችን መሰብሰቡ በሀገር መቀለድ ነው እያል ይህን ስራው አድርጎ የተነሳው ሹም በህዝብ ላይ በመቀለድ የራሱን የምርጫ አሸናፊነት እያዘጋጀ ለመሆኑ ደግሞ በግልጽ እያየን ነው። ውሃ ቢወቅጡት እንቦጭ ስለሆነብን በጉዳዩ ላይ ገንቢ አስተያየቶችን ሰጥተናል። ሹሙ የሚያስተናግደው ኢህአፓን ሳይሆን የተጨራመተና የወደቀ አንጃውን በመሆኑ ምንም ሌላ ቢለፍፉ ወያኔዎች የኢህአፓን ህጋዊ ተሳትፎ ይፈራሉና ተመለሱ ገለመሌ ለሚሉን፣ በዚህ ሁኔታ ወያኔ ባልተወገደበት ባልተጠራንበት እኛን ለማግለል እዝ ተሰጥቶ ሹሙም በስራ ሊያውል ሲጥር እያየን የ1993ን ስህተት ደግመን ራሳችንን ለእስርና ለእርድ የምናቀርብ አይሆንም። መስዋዕትነትን የምንከፍለው ለህዝባዊ ትግል እንጂ ለስልጣን ፍርፋሪ ባለመሆኑ በታቀደው የህዝብን ትግል ውጤት ነጣቂ ሂደት ተሳትፎ ሊኖረን መጠበቅ የለበትም። በአዲሱ ሹም ዙሪያ የቆዩ የኢትዮጵያ ጠላቶች ተጎድኩለዋል። የደርግ ርዝራዦችም ቋምጠው ተሰልፈው ቀደም እንዳሉት የሽግግር መንግስት አያስፈልግም በሚል አዲሱን ሹም አጅበው አንድ በለና ሊሉ ተዘጋጅተዋል። በአዲሱ ሹም ዙሪያ የፖለቲካ ትሎች ሲርመሰመሱና እሱም ሲቧርቅ ስንታዘብ መጨረሻቸው ከቶም የማያምር መሆኑን ብንናገር ነቢይ አያሰኘንም። ወያኔን ከማወቅ አንጻር ሹሞቹ አለን ከሚሉት ግንዛቤ ያለን እውቀት ቢበዛ እንጂ የሚያንስ አይደለም። ተመክሮንም አረሳንም።
ወዳጅ ጣላተን እናውቃለን በአጉል እርቅና ፍቅር አንወዘወዝም ወንጀለኞች ለፍርድ ይቀርቡ ንሳ በጋዲግቡ አሁንም ጥያቄያችን ነው ትላንት የበደሉን ያደሙንና አገር ያሳጡን ጉዶች ምንም አጠፋን ሳይሉ ለስልጣን ማብቃቱ ራሱ ወንጀል ነው ባይም ነን ስናጠቃልል የህዝብ ድል ተነጥቋል የህዝብ ለለውጥ ጥያቄ ምላሽ ተነፍጓል ኢህአዴግ ሊቀጥልብን ማለትም የ28 ዓመቱን ግፍ ሊቀጥልብን ተዘጋጅቷል ይህ እንዳይሆን እንታገላለን ህዝብም ትግሉን ያፋፈም ዘንድ እንጠራለን ጸረው ያለው ትግል ይፋፋም የሽግግር መንግስት ሂደት መጀመሩ ወሳኝ ነው
ለነጻነቱ ወያኔ ለሞቱ ገላጋይ ገላጋይ የምር የምር ትግል 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 ዛሬ የሀገራችን አጠቃላይ ሁኔታ ሲገመገም መሰረታዊው ቅራኔ ያለው በወያኔ ዘረኛና ጎጠኛ ቡድንና በኢትዮጵያ ህዝብ መሃል መሆኑ ግልጽ ነው። የቅራኔ ወያኔ ከስልጣን እስካልተወገደ ድረስ የሚፈታ አይደለም። ወያኔዎች በኢትዮጵያ ከመወለዳቸው በቀር ኢትዮጵያውያን አይደሉም። ወያኔዎች በባዕድ ሀገሮች ተቀኝተው ኢትዮጵያን ከፋፍለው ለመበታተን የመጡ ናቸው። የወያኔ መስሪ ቡድንና ሰፊውን የትግራይ ህዝብ አንድ አድርጎ ማየት ግን ስህተት ነው። የኢትዮጵያ ህዝብ አጠቃላይ ደሙን አፍስሶ አጥንቱን ከስክሶ ያስተማራቸው የትግራይ ምሁራንና የተቀሩትም ከተለያዩ ብሔሮች የመጡ ሆዳም ምሁር ተብዮች ከወያኔ በመወገን በህዝባችን ቁስል ጨው እየነሰነሱ ስለሆነ ጥያቄነታቸው የማይቀር ነው። የወያኔን ቀደምት ታሪክ ለጊዜው ብናቆየው እንኳን ለስልጣን ከበቃ በኋላ ያለውን 27 ዓመታት ብንገመግም ወያኔ ጸረ ኢትዮጵያና የህዝቦቿ ጠላት ከመሆኑ ውጪ የምናገኘው ሌላ ምላሽ የለም። ለዚህ ነው ደጋግመን በኢትዮጵያ ህዝብና በወያኔ መሃል እየተካሄደ ያለው ገላጋይ የማያሻው መሰረታዊ ቅራኔ ነው የምንለው። ኢትዮጵያና ህዝቧ ሰላምን እንዲያገኙና መፍታቸው እንዲጎናጸፉ ወያኔ ከስልጣን መወገድና ወደ ከርሰ መቃብሩ መውረድ አለበት። አንደኛ በአሁን ሰዓት ኢትዮጵያን እየገዛ ያለው አምባገነን ቡድን ተቋሚዎቹ ይተባበሩ ግንባር ይፍጠሩ ከተባለም ቁጥር 1 መስፈርቱ ወያኔ ከስልጣን መወገድ መቀበል አለመቀበል ላይ የተመሰረተ መሆን አለበት። ወያኔን አካቶ ሽግግር ጉንጭ አልፋ ከመሆኑ በላይ ኢትዮጵያን ይዞ ሊማሊሞ ገደል እንደመግባት የሚቆጠር ነው። ሁለተኛ ለወያኔ ሌሎችም የክልል አፍቃሪዎች ዛሬ ሀገራችንን በተለያዩ ክልሎች ተከፋፍላለች። የኦሮሞ፣ የአማራ፣ የደቡብ፣ የሶማሌ፣ የትግራይ ወዘተ በክልል አገርን መከፋፈል የደቡብ አፍሪካ ቀኝ ገዢዎች ጥቁር አፍሪካዎችን ረግጦና አፍኖ ለመግዛት የፈጠሩት ቃል ነው። የእንግሊዘኛ ቃሉ keep apart ከፋፍለ አስቀምጥ ማለት ነው። ሁሉም ጥቁር በየክልሉ ተመዝግቦ የክልሉ መታወቂያ ካርድ ይሰጣል። እንደ ደቡብ አፍሪካዊ መመዝገብ ስለማይችል የደቡብ አፍሪካ ፓስፖርት ግን የለውም። መንግስት መንግስት የተቆጠሩ ጥቁሮች ከአንድ የጥቁር መኖሪያ ወደ ሌላው ጥቁር መኖሪያ ክልል ወይም ነጮች በሚኖሩበት ክፍል መግባት እንዳይችል ይቆጣጠሩታል። ይህን የሚጥሱ ከሆነ ቅጣቱ ህይወትን ጭምር ያስከፍላል። በኢትዮጵያም ወያኔ ሲገባ የተደረገው በቅጥታ ይሆን ነበር። ለምሳሌ ከኦሮሞና አማራ የተወለዱ የሁለተኛ ደረጃና ከዛ በላይ ያሉ ተማሪዎች የሁኔታ ደርሶባቸዋል። ከናቴና አባቴ እንዴት መርጣለሁ ያሉ ልጆች የሥራ ድል እንዲያጡና ገሚሾቹ ወደ እስር ቤት እንዲጣሉ ሆነዋል። ሶስተኛ ዋናው ነገር መብትና ነጻነት በብሔር ቁጥር ብዛትና ማነስ የሚሰጥ አለመሆኑን መገንዘቡ ላይ ነው። መብትና እኩልነት የእያንዳንዱ ግለሰብ ዜጋ የማይገፈፍ ሰብአዊ መብቱ ነው። የእያንዳንዱ ዜጋ መብትና ነጻነት ባልተከበረበት አገር የብዙሃን መብትና ነጻነት አይከበርም። ዓለም አቀፍ የሆነው ሰብአዊ መብት የነኑ አጠቃለው የሚይዝ ነው። የውያኔ ዘረኛና ጎጠኛ ቡድን ለዚህ ሁሉ እውነት ባይተዋር ነው። አራተኛ የተፈጥሮን ሀብት አስመልክቶ በአንድ አገር ውስጥ የሚገኙ የተፈጥሮ ሀብቶች ስንል በአገሪቷ የሚገኙ የተለያዩ ማዕድናትን፣ እጽዋቶችን፣ ደኖችና ጫካዎችን፣ አዋፋትና የዱር አራዊቶችን፣ እንደ አባይ ያሉ ግዙፍና ገባር ወንዞችን፣ የአገሪቱን ዳር ድንበር የአየር ክልሏን ጭምር ማለታችን ነው። እነዚህ ተፈጥሮ ያደለን ጸጋዎች በአንድ ክልል ወይም በሁለት ክልሎች ውስጥ ስለተገኙ የዛ ወይም የዛኛው ክልል ሀገር ንብረቶች ናቸው ማለት አይቻልም። እነዚህ ከላይ የተዘረዘሩ ጸጋዎች አሁን ያለው ትውልድ ብቻ ሳይሆን የሰው ልጅ የሚባለው በኢትዮጵያ ሳይሰፍር የነበሩ ናቸው። ይህ በሀገራችን ኢትዮጵያ ብቻ ሳይሆን በመላው ዓለምም በዚህ መልኩ ያለና የሚታይ ነው። በየትኛውም ሀገር የሰው ልጅ ውሃ ይጠጣል፣ አየር ይተነፍሳል፣ ጫካና ማዕድናት፣ አዋፋትና የዱር አራዊቶችም ነበሩ፣ ወደፊትም ይኖራሉ። ስለዚህ የሁሉም የአገሪቷ ነዋሪ ህዝብ ንብረቶች ናቸው። አምስተኛ ሌሎቹ የወል ንብረቶች። የአንድ ሀገር ህዝብ ለዘመናት አብሮ ሲኖር ብዙ ክንውኖች አካሂዷል። ጥቂቶቹን ብንጠቅስ ከ ተጋብተዋል፣ ተዋልደዋል፣ ለ ልጆች አፍርተው አገር ተረካቢ ትውልድ አፍርተዋል፣ ሐመሩሃ የታሪክ ቅርጾችን በየደረሱበት የታሪክ ጊዜያት አምርተዋል ወይም አሻሽለዋል፣ መ ዓለም ሳይሰለጥን ክብረ መንግስትን በመጻፍ አገር እንዴት መተዳደር እንዳለበት አስተምረዋል፣ ሰ አውሮፓ ቤት መስራት ተስኖት በበረዶ ጫካ ሲማስን የኢትዮጵያ ህዝብ ከአንድ አለት ላሊበላን በማነጽ ቤት መስራት አስተምሯል፣ ረ የአክሱም ሐውልት ከድንጋይ አንጸው አቆመዋል ወዘተ። የአንድ ትውልድ ትልቅነቱ የሚለካው በደረሰበት የታሪክ ዘመን ራሱን መገምገም በመቻሉ ነው። የሚያሳዝነው ነገር የወያኔ ዘረኛና ጎሰኛ ገልቱ ቡድን በዚህ አኳያ የፈጸመው ወንጀል ትልቅ ነው። ገና ስልጣን በያዘ በአመቱ የገዳማትንና የአልባሳትን ክቡር የሆኑ ከወርቅ የተሰሩ መስቀሎችን በሙሉ በወመዘክር መጽሐፍት ቤት የነበሩ የብራና በቆዳ የተጻፉ የታሪክ መጽሐፍትንና ቅርጻቅርሶችን ከሀገር በማስወጣት በኒውዮርክ ከተማ በሐራጅ ቸረቸረ። እስልምና በኢትዮጵያ የተጀመረው ነጋሽ በሚባል ንጉስ ጊዜ በትግራይ ነው በሚል ሳቢያ በአብዛኛው በአዲስ አበባ፣ በጅማ፣ በሐረርጌ ወዘተ መስጊዶች ውስጥ የሚገኙ መጽሐፍትን ወደ ትግራይ አዘዋውሯል። ገና ስልጣን እንደያዙ ሳምንት ሳይሞላው በብሔራዊ ባንክ ውስጥ የነበረውን የወርቅ ተቀማጭ ወደ መቀሌ ባንክ አዘዋውሯል። የኢትዮጵያ ሕዝብ በጋራ ያመረታቸውን የታሪክ ቅርሶችና ግንኙነቶች በማንቋሸሽ መለስ ዜናዊ ከትግራይ ሕዝብ በቀር ስለ አክሱም ሐውልት እናንተ ምን አገባችሁ በማለት አጠቃላይ የኢትዮጵያን ሕዝብ ዘለፈ። ዛሬ ወያኔ ሆድ አደሮችን በዙሪያው በመኮልኮል በሰፊው ሕዝብ የተቀጣጠለውን አመጽ በባዕዳንም ሙሉ ድጋፍ ጭምር ለጊዜው ሊገታው ችሏል። ይህ ግን በጭራሽ ዘላቂ አይደለም። ለዘመናት ግፍና በደል የተፈጸመበት ሕዝብ አዳዲስ የትግል ስልቶች ማውጣቱ፣ አዳዲስ የትግል መንገድ መቀኘቱ፣ አዳዲስ የትግል ስልቶች መቀየሱና ትግሉን ወደ ትጥቅ ትግል ማሸጋገሩ የማይቀር ነው። የነጻነት ፋና ዛሬ ይበራል ባይባልም የነገ መሆኑ አያጠራጥርም። ኮሎኔል መንግስቱ ኃይለ ማርያም ያን ቆራጥና ጀግና ትውልድ በየሜዳው እየዘረረ ለእናትና አባቶቻቸው ልጆቻቸውን ሬሳ እንደሸጠ ለሁላችንም መራራ ትዝታ እንደሆነ አለ። ዛሬ የሚጽፈን ትልቅ ነገር ያ አረመኔ ኮሎኔል ለዘረኛና ጎጠኛ የወያኔ ቡድን በር ከፍቶና መንገድ አዘጋጅቶ መፈርጠጡ ነው። መንግስቱ በህዝብ ደም የታጠበና የጨቀየ በአሜሪካ ድጋፍ ህይወቱን አተረፈ። ኮሎኔል መንግስቱ በኮሎኔል አብይ አህመድ ተተካ። ኮሎኔል መንግስቱ የግራ ፕሪዮተ ዓለም ተከታይ ነኝ ሲል፣ አዲሱ ኮሎኔል ደግሞ የጠባቡና ዘረኛ ወያኔ ሪዮት ተከታይ ሆነ። ይህኛው ከቀደመው በልጣ በልጥ ቢሆንም በይዘት ልዩነት የላቸው። በየረበት ቦታ የሰላምና የብልጽግና ሐዋርያ ለመሆን እየሞከረ ነው። ዛሬም ሆነ በዓለም ታሪክ ምንጊዜም ሰላምን ያጠፉት በሰላም የሚሳለቁ ናቸው። ዋ ሰላም በስምሽ ስንት ግፍ ተሰራ ከማለት በቀር ምን ማለት ይቻላል? ከሁሉም የበለጠ የሚገርመው የኤርትራና የኢትዮጵያ ችግር በሰላም ይፈታል ማለቱ ነው። ወያኔ በሻቢያ መሃል ያለው አለመግባባት ሻቢያ ከኢትዮጵያ ጋር ያለው ልዩነት ተምታተውበት ይሆን? መጀመሪያ መታወቅ ያለበት ወያኔ በመወለድ ካልሆነ በተግባሩ በሞላ ጸረ ኢትዮጵያ ነው። በወያኔና በሻቢያ መሃል የግንኙነታቸው መሻከር ዋነኛው ምክንያት ወያኔ ስልጣኑን ሙሉ ለሙሉ ከያዘ በኋላ ኢትዮጵያን በግሉ በመበስበስ ትግራይን ለማልማት በመፈለጉና ለሻቢያ ማካፈል ባለመፍቀዱ ነው። በባድመና ዛላምበሳ እንዲሁም በአዲሮ በድንበር ምክንያት የተነሳው ግጭት የዚህ ሁኔታ ተቀጽላ ነው። አንድ ነገር አስተዳድራለሁ የሚል መንግስት ህገ መንግስት ያለው ሲሆን ነው። በቅድሚያ የወያኔ ህገ መንግስትን ብናይ አንቀጽ 39ን ማየቱ በቂ ነው። ብሔሮች አብረው መኖር ካልፈቀዱ ከአንድ ዓመት በፊት ማመልከቻ አስገብተው ነፃ ሀገር ሊሆኑ ይችላሉ ይላል። ጨቋኙ ማን ሊሆን ነው? ስልጣን ላይ ያለው ወያኔ ካልሆነ። ወያኔ ብሔሮችን በአፓርታይድ ክልሉ ከፋፍሎ ሀገራችን ብዙ ብሔርና ብሔረሰቦች ስላላት የኢትዮጵያ ህዝብ ብሎ አይጠራም፣ የሚጠራው ህዝቦች ብሎ ነው። ከወያኔ በስተቀር የአንድን ሀገር ህዝብ ህዝቦች እያለ የሚጠራ መንግስት የለም። ከኢትዮጵያ በቁጥር የበለጠ ብሔር ያላት ናይጄሪያ፣ አሜሪካ፣ ብራዚል፣ የላቲን የአውሮፓ ሀገሮች፣ የኢትያና የቻይና፣ የህንድ ሀገሮች ጭምር ህዝብ እያሉ ነው የሚጠሩት። አንድ ሀገር ከአጎራባች ሀገር ጋር ሰላም ሊፈጥር የሚችለው አጎራባቾቹ ሀገር ዲሞክራሲያዊና በህዝብ ፍላጎት ምርጫ ስልጣንን ሲይዝ ነው። በኤርትራ ሰላምም የህዝብ መብትም የለም። ዛሬ በዓለም ላይ ካለምንም ህገ መንግስት አንድ አምባገነን እንዳሻው የሚገዛበት ሁኔታ ነው ያለው። ከሱ ጋር ሆነው ይታገሉ የነበሩ 8 የአመራር አካል አባሎች ዛሬ የሚገኙት በምጽዋ በኮንቴነር ውስጥ ታስረው ነው። በዛ ቃጠሎ ከ40 እስከ 60 ዲግሪ ሴንቲግሬድ በሚሆን በረሃ ውስጥ በሙቀት እየተለበለቡ ናቸው። የምዕራቡ ሀገር ጋዜጠኞችና የተባበሩት የዓለም መንግስታት የሰብአዊ መብት ክፍል እንደገለጹት ከዛ እስር ቤት በህይወቱ የወጣ እስረኛ እስከዛሬ የለም። ዘመድ አዝማድ ሊጎበኛቸው አይፈቀድለትም። የኢትዮጵያ ህዝብ ከኤርትራ ህዝብ ጋር ምንም ጥላቻ የለውም። በራሱ ፍላጎትና ምርጫ ሳይሆን በአምባገነኑ መሪ ኢሳያስ አፈወርቂና በባዕዳን ሴራ የተወሰነ ስለሆነ ነው እንጂ ኤርትራ ሌላ ሀገር ነው ብሎ አያምንም። በተለያየ የታሪክ ዘመናት ኮሎኒያሊስቶች በቅኝ ገዥነት ስለገዙ ብቻ እውነቱ አይለወጥም። የኤርትራ ህዝብ ዴሞክራሲያዊ መብት አግኝቶ ለመምረጥ እድል ቢሰጠው ኖሮ ከዚህ የተለየ ፍላጎት አያሳይም። ለእድገትና ብልጽግናው በሁለቱ ሀገሮች ስልጣን የጨበጡት ጠባቦችና አምባገነኖች ተወግደው በጋራ ሲኖሩ ነው። ከዚህ በተረፈ ከመቶ ሚሊዮን የሚበልጠው የኢትዮጵያ ህዝብ በወያኔ እና ሻቢያ የእከክልኝ ልከክልስ ደባ የባህሩ በር ተዘግቶበት የጅቡቲ ጥገኛ ሆኗል። ኤርትራ የሚለው ቃል በግዕዝ በትግርኛ ወይም በአማርኛ መዝገበ ቃላት ውስጥ ቢፈለግ ትርጉሙ አይገኝም። ቃሉ የላቲን ሲሆን ትርጉሙ ቀይ ባህር ማለት ነው። ጣሊያን ይህንን የውሰት ቃል ወስዶ አንድ የሆነ ህዝብ በሁለት ከፍሎታል። ወያኔ የኢትዮጵያ መሰረታዊ ጠላት ነው ስንል ካለምንም ምክንያት አይደለም። ወያኔ በዙሪያው ሰብስቦ እኔ አለውላችሁ እያለ የስልጣን ባለቤት ናችሁ ቢላቸውም ተጣፊዎቹን በመጨረሻ ግን እንደ ቡትቶ ጨርቅ ወርውሮ እንደሚጥላቸው ደጋግሞ አሳይቷል። ሆድ አደሮች ከታሪክም ሆነ ከሚያውት መማር ስላልቻሉ በየተራቸው ሞታቸውን እየተጠባበቁ ይገኛሉ። ኢትዮጵያ ሀገራችን ዛሬ ጠባቂም ሆነ ተንከባካቢ መንግስት የላትም። ቆዷ ተቆማትሮ ዳር ድንበሯ ተደፍሮ ህዝቦቿ ጠባቂ እንዳጣ የበግ መንጋ በየክልሉ ታጉረው በጎሪጥ እንዲተያዩ ተደርጓል። ኢትዮጵያ ሀገራችን ለክፉ ቀን ይደርሱልኛል ያለቻቸው ልጆቿን በየመቅነቱ ተከፋፍለው የመፍትዋ አካል ከመሆን ፈንታ የችግሯ አካል ሆነዋል። በቅድሚያ ለራሱ ተደራጅቶ ህዝብን ማደራጅቶ ለፍጻሜው ድል ማድረስን ትተው ለወያኔ የግፍ አገዛዝ አጋልጧታል። ጥንትም ለሀገራችን በጎን ነገር ለማይመኙ ባዳን ኃይሎችም ዛሬ ያሻቸውን ማድረግ እንዲችሉ ሰፊ በር ተከፍቶላቸዋል። እነዚህ የባድ ኃይሎች ይህን የመሰለ ደባቸው በዋናነት መጠቀሚያ ያደረጉት የምሁሩን ክፍል ነው። ታሪክ በተደጋጋሚ እንዳሳየን ከውስጥ የተነሳ ጠላት የሚያደርሰው ጉዳት ከውጭ ከመጣ ጠላት በጣም የላቀ ነው። ከራሳችን ተመክሮ ብንነሳ በ1966 ዓመተ ምህረት በኢሃፓ ይመራ የነበረው አገር አቀፍ ትግል በከፍተኛ ደረጃ የጎዱት ሁለት ከውስጥ የወጡ የአመራር አካል አባሎች ናቸው። እነዚህ ግለሰቦች የድርጅቱን መዋቅር ለፋሽስቱ ደርግ በማጋለጥ ወይም በየእርከን ውስጥ ያሉትን ቆራጥ ታጋዮች በመጠቆም ይህ ነው የማይባል ጉዳት አድርሰዋል። በመጨረሻ ዋነኛው አንጃ ብርሃነ መስቀል ረዳ ዳግም ኢሃፓን አዋቅራለሁ በማለት ወደ ሰሜን ሸዋ ተጓዘ። ደርግም ያፈላልገው ስለነበር ገበሬዎች እጁን ይዘው ለደርግ አስረከቡት። የባንዳና የካዲሙት መጨረሻው አያምርም እንደሚባለው በደርግ ተረሸነ። እንደ ኢሃፓ ቆራጥ ጀግኖች መስዋዕትን ከፍሎ የአሳፋሪ ባንዳ ሞቱን ተከናነበ። ባንዳና ካዲዎች ድሮም ሆነ ዛሬ በተክባር ተመሳሳዮች ናቸው። ህዝብ የስልጣን ባለቤት መሆኑን ይፈሩታል። የሚያስቀድሙት ሆዳቸውንና ለስልጣን ያላቸውን ፍላጎት ብቻ ነው። ዛሬም በሰሜን አሜሪካ የሚገኙትን የዲያስፖራ ነዋሪዎች ገንዘብ አጠረን እንጂ ወያኔ ተዳቅሟል፣ ህዝቡ ተነስቶበታል እያሉ በህዝብ ስም ገንዘብ እያሰባሰቡ ናቸው። ድርጅት ፈጥረናል እያሉ በወረቀት ላይ እንጂ በተግባር የሌሉ ድርጅቶችን ስም ይደረድራሉ። ወያኔም ቃል አጋኖ እየሆነላቸው ትግሉ ተወዝፎ እንዲቀር የተቻላቸውን እያደረገ ነው። ወያኔ የጠራ የፖለቲካ ሙኔት መንጃ ትግል ትጥቅ ተመክሮ ያለውን የኢሃፓን ስም ሲጠራ ግን አይሰማም። አዲሱ ኮሎኔልም እንደዚሁ። ወያኔም ሆነ ኮሎኔል አብይ አህመድ የተለያየ ቅጽል ስም እየሰጧቸው በዙሪያቸው የሚደረድሯቸው ድርጅት ነን ባዮች የሚፈልጓቸው ለተለያየ ምክንያቶች ነው። ለምሳሌ አንድ በተለያየ የሀገሪቱ ክፍሎች የተነሳውን ህዝባዊ ትግል ማቀዝቀዣ ሆነው እንዲያገለግሉት፣ ሁለት በተለያዩ የሀገሪቱ ተረካቢ ወጣት ቡድን ተከታጥለው በመካሄድ ላይ ያለውን ህዝባዊ ትግል ውስጥ አስፈላጊውን አስተዋጽኦ እንዳያደርግ ለማኮላሸት፣ ሶስት ህዝብን እርስ በራሱ እንዲሳለል በየቦታው በጆሮ ጠቢነት እንዲያገለግሉ ለማድረግ፣ አራት በየቦታው በእስር ቤት በታሰሩና ስየል የከፋ ግርፋት እንዲያካሂዱ ወዘተ ነው። ጥያቄው ጥቂት እስረኞችን እየለቀቁ የነሱን እጥፍ የሚሆኑን በእስር ማጎሩ ሁሉም እስረኞች እስካልተፈቱ ድረስ ለማወናበድ እንጂ የሚሰጠው ለውጥ የለም። አምስት ዛሬ ኢትዮጵያውያን በአገራቸው ብቻ ሳይሆን በስደት በሚኖሩባቸው አገሮች ጭምር በሰላም እንዳይኖሩ እየተደረጉ ናቸው። ወያኔ በሱዳንና ኬንያ ጋር እየተመሳጠረ ያስገድላቸዋል፣ አሊያም የራሱን ነፍስ ሰበላዎች በማሰማራት ይገላቸዋል። ከላይ የተዘረዘሩትን የዘረኛውን ወያኔ ግፍ ለመቋቋም ያለው ብቸኛ መንገድ የተጀመረውን ህዝባዊ አመጽ መቀጠልና በአገር አቀፍ ደረጃ ማጠናከር ነው። በ1906ቱ አብዮት ከዳር እስከ ዳር ሁሉም የህብረተሰብ ክፍል ማስነሳቱ ለዛሬው አመጽ ምሳሌነቱ እጅግ ግዙፍ መሆኑን መዘንጋት የለበትም። በዚህ አቋያ ብዙ ይቀርናል። ወጣት ሴቶች በሚገባ ተራጅተው የትግሉ አካል እስካሁን አልሆኑም። መምህራን፣ ተማሪዎች፣ አስተማሪዎች፣ አርሶ አደሮች ጭምር በሚገባ ተራጅተው የትግሉ አካል መሆን አልተቻላቸውም። ወያኔ የኢትዮጵያን ሰራተኞች ማህበራትን አፈራርሰው በዘርና በጎሳ ተከፋፍለው እንዲደራጁ አድርጓል። ሁሉም በየክልሉ ቋንቋ ብቻ እንዲነጋገር ሆኗል። የአማራ ሰራተኞችም ሴቱም ወንዱም የደቡብ ሰራተኛ ከኦሮሞ ወይም ከሶማሌው ተዋይተው የጋራ ችግራቸውን ሊፈቱ እንዳይችሉ ሆኗል። የኢትዮጵያ ሰራተኞች ማህበር ቀድሞ በአዲስ አበባ በእና አበራ ገሙና በድሬዳዋ የምድር ባቡር ሰራተኞች ማህበር ተደራጅቶ መብቱን ለማስከበር ያደረገው ትግልና የከፈለው መስዋዕትነትም በቀላሉ የሚገመት አይደለም። ፋሽስቱ ደርግም ስልጣን ከያዘ በኋላ መብቱን ለማስጠበቅ ከፍተኛ ትግል አካሂዷል። በኋላም ኢያፓ ስር ተካቶ የራሱን መሪዎች በተለያዩ በርካታ ፋብሪካዎች ውስጥ በዲሞክራሲ መንገድ እየመረጠ የደርግን መንግስት መውጫና መግቢያ አሳጥቶ እንደነበር የሚታወስ ነው። ይህ በተራዘመ ጉዞ ውስጥ ትግል ካለመስዋዕትነት እንደማይገኝ ያወቀ የሰራተኛ ማህበር ድንቅ የምንላቸው የአመራር አባሎቹን ሊያጣ ችሏል። የነዚህ ጀግኖች ታሪክ ሁልጊዜ በኢትዮጵያ ህዝብ ልብ ውስጥ ተመዝግቦ ይኖራል። ወያኔ ከላይ የተዘረዘረውን በቋንቋና በጎሳ ላይ ተመሰረተውን የሰራተኛ መከፋፈል ያመጣው ሰራተኛው በአግባቡ ቢደራጅ የመብቱ ባለቤት ራሱ እንደሚሆን ስለሚያውቅ ነው። ህዝብ በያለበት ቦታ ለሀገሩና ለመብቱ ከፍተኛ መስዋዕትነትን ከፍሏል፣ ወደፊትም ይከፍላል። ቀድሞ በቀደሙት የሀገራችን ጀግኖች፣ በኋላም በኢሃፓ ስር ተደራጅቶ ከፍተኛ መስዋዕትነት ከከፈለው ትውልድ ልንማር የምንችለው ሀቅ ይህንኑ ነው። ወያኔና በሱ ስር የተካተቱት ሆድ አደሮች ይህ የሚያዋጥላቸው አይደሉም። ይህን ሳይወዱ ተገደው ግን ሊወጡት የሚገደዱበት ጊዜ ሩቅ አይሆንም። በእኛ ሀገር ብቻ ሳይሆን በየትኛውም የዓለም ክፍል ገዢዎች የአንድን ሀገር መልካ ምድር አጠቃሎ ለመግዛት የመጨቆኛ አውታሮችን አጠቃሎ መቆጣጠር ይኖርባቸዋል። ለምሳሌ ያህል የጦር ኃይሉን፣ የፖሊስና የጸጥታ ኃይሉን፣ የፍርድ ስርዓቱንና ቢሮክራሲውን አጠቃሎ ይይዛል። ህዝባዊ መንግስት እስካልተመሰረተ ግን መንግስት በማንኛውም ቦታና ሁኔታ የሚያስጠብቀው የሁሉንም ህዝብ መብት ሳይሆን የጥቂቶቹን ክፍል ብቻ ነው። መንግስቶች ይህንን መሰል ይዘት በያዙበት አገሮች ሁሉ ሰላምና መረጋጋት የሚታሰር አይደለም። ዛሬ በሀገራችን ያሻውን እያደረገ ያለው ዘረኛና ጎጠኛ የወያኔ አምባገነን ቡድን የሀገሪቷ የሆኑትን የገቢ ምንጮች፣ የኢንዱስትሪና የማዕድን ሀብቶች፣ የደንና የውሃ ጸጋዎች ጭምር ወዘተ በራሱ ቁጥጥር ስር አድርጎ ራሱን ከሁኔታው ነፃ የሆነ በማስመሰል በአዲሱ ኮሎኔል አማካኝነት የተፈጸሙ በማስመሰል እንድንቀበለው እየጣረ ነው። አዲሱ ኮሎኔል በራሱ የማይንቀሳቀስ መሆኑ የማይታወቅ ይመስለዋል። ኢህአፓ እጅግ በጣም ቀድሞ ወያኔና አዲሱ ኮሎኔል የአንድ ሳንቲም ሁለት ገጾች መሆናቸውን ስለተገነዘበ ህዝብ አገሩን ነቅቶ እንዲጠብቅ አሳስቧል። በራሱ በወያኔ መሰሪነት ብቻ ሳይሆን ለወዳቸው ባደሩና በጥይት የተጠመቁ ልክፍተኞች ፈጥነው ከጎኑ ተደረደሩ። አገራችን ከጨለማ ወጥታ ብርሃን ታያለች ያለው ህዝባችንም ከፍተኛ የመሬት መንቀጥቀጥ እንደመታት ሀገር ኑሮና ህይወቱ ከአዘቅት ሰጠመ። በባዕዳን ቅኝ ገዢዎች ሳይሆን ከትግራይ በተወሰኑ የወያኔ አንበጦች ተወረረ። እነዚህ ዘረኞች በዲሞክራሲ መለኪያ ቢሰፈሩ ነፃ ልናወጣ መጣን ለሚሉት ብዙሃን የትግራይ ህዝብም የቆሙ እንዳልሆኑ ተጨባጭ ሁኔታው አረጋገጠ። ከሽሬ ከመቀሌና ከአድዋ የተውጣጡ ጸረ ኢትዮጵያ ህዝቦቿ ጠባብና ዘረኛ ቡድኖች እንጂ ታዛዥነታቸው ለሻቢያና ለባዕዳን ኃይሎች ብቻ ነው። ኮሎኔል አብይ አህመድ ዛሬ በየቦታው እየተዘዋወረ በራሱ ውሳኔና ችሎታ የሚንቀሳቀስ መመሪያ ጭምር የሚሰጥ መሆኑ እየገለጸ ነው። ለጊዜውም ቢሆን ብዙ የዋሆችን የፖለቲካ ገልቶችን አወናብዷል። በመከራ የተፈተነውና በችግር እየታመሰ ያለው የኢትዮጵያ ህዝብ ግን ማሳመን የሚችል አይሆንም። ከስር ሆኖ የሚዘውሩት ጥቂት የውያኔ ጠባብና ዘረኛ ቡድኖች ናቸው። ኮሎኔል አብይ አህመድ የኮማንድ ፖስቱን አስነሳለሁ፣ እስረኞችን አስፈታለሁ እያለ ሲናገር ተደምጧል። ይህ ሊሆን የቻለው በእሱ ችሮታ ወይም እሱን በሾመው ወያኔ ሳይሆን በህዝብ የመረረ ትግልና በከፈለው መስዋዕትነት መሆኑ ህዝባችን በደንብ ያውቀዋል። የወያኔ አከርካሪ አጥንት በህዝብ ትግል ተመቷል። የውጭ ምንዛሪ የተሟጠጠ ስለሄደ ከውጭ ሊያስገባ የሚፈልገውን ሁሉ ሊያስገባ አልቻለም። ትግሉ ከቀጠለ ለራሱ ወታደሮች ጭምር የሚከፈለው ስለሚሟጠጥበት በእሱ ላይ ጠመንጃውን እንደሚያዞሩ በደንብ ይገነዘባል። ኮሎኔል አብይ አህመድ የኮማንድ ፖስቱን አስነሳለሁ፣ እስረኞቹን እፈታለሁ፣ እርቅና ሰላም አወረዱ፣ ለኢትዮጵያ አንድነት በውስጥና በውጭ የሰላም ህብረት በር ከፈትኩ ወዘተ እያለ ነው። የተወሰኑ እስረኞች የተለቀቁ ቢሆንም በብዙ ሺህ የሚቆጠሩ እስረኞች በሁሉም ክልሎች እየታሰሩና እየተሰቃዩ እንዲሁም ከቤት ንብረታቸው እየተፈናቀሉ ነው። እነዚህ ሁሉ በወያኔ ወይም በኮሎኔል አብይ የተሰጡ ስጦታዎች ሳይሆኑ ህዝባችን በተራዘመ ትግሉ በከፈለው መስዋዕትነት ብቻ ነው። በአሁን ጊዜ እየተከታተለ የሚወጣው አዋጅ ለህዝባችን የሚሰጠው ፋይዳ ይኖራል ተብሎ ሳይሆን የትግሉን አቅጣጫ ለማስለወጥና ወያኔ ሊደርስበት ከሚችለው አደጋ ራሱን ለማዳን የስልጣን ባለቤትነትን ላለማጣት ነው። አዋጁ ተነሳም አልተነሳ ወያኔ ለ27 ዓመት እየፈጀ ህዝብን እያስራበ እያፈናቀለ ኖሯል። ወያኔ ሻቢያን ከበረሃ ህይወታቸው ጀምሮ በከፍተኛ ደረጃ ሲደግፏቸው ከኖሩት አገሮች ስዊድንና ኖርዌይ የመጀመሪያዎቹ ናቸው። አዲሱ የወያኔ ጠቅላይ ሚኒስትር ከኤርትራ ጋር ያለንን ችግር በዲፕሎማሲ መንገድ እንፈታዋለን ብሎ ሲናገር ሰንበት በት ብሏል። ኢትዮጵያ ሀገራችን አጥብቆ የሚጠላ ዘረኛ ቡድን የሀገሪቷን ፍላጎትና ጥቅም ባልጎዳ መንገድ አንዱም ችግር ይፈታል የሚል እምነት ኖሮን ባናውቅም የስዊድን ቴሌቪዥን ጣቢያ ጠቅላላ የስምምነቱን ዝርዝር በሰፊው በምሽት ዜናው አሰምቶናል። የቴሌቪዥኑ ጣቢያ ጋዜጠኛ አስመራ ከተማ በመሄድ የማነ ገብረ መስቀል በመባል የሚጠራውን የኤርትራ ማስታወቂያ ሚኒስትር ቃለ ምልልስ ሲያደርግ አዳምጠናል። የመጀመሪያው ጥያቄ የሁለቱ አጎራባች ሀገሮች ያለው አለመግባባት ምስራቅን በአጠቃላይ ችግር ውስጥ ሊከት የሚችል ይመስለናል። ይህ ችግር በሰላም የሚፈታ ይመስሎታል? የማስታወቂያ ሚኒስትር የማነ ገብረ መስቀል መልስ፣
እኛ ተጎራባች አገሮች ብቻ ሳንሆን ወንድማማቾች እና የጋራ ቋንቋም የምንናገር ነን። በፈረንጆቹ አቆጣጠር በ1998 እስከ 2000 አልጀርስ ላይ ባደረግነው የተባበሩት የዓለም መንግስታት ተወካዮች በተገኙበት ያቀረብነው ጥያቄ ባድሜ በአጠቃላይና ዛላምበሳ እንዲሁም አዲሮብን ጨምሮ የኛ ስለሆኑ ይመለሱልን የሚል ነበር። ይህ የተባበሩት መንግስታት ተወካዮች በተገኙበት የተደረገው የፍርድ ውሳኔ ሁለቱም ወገኖች ይግባኝ ማለት እንደማይችሉ ተገልጿል። ህወሓት ይህን በመጣስ ጦርነት ከፈተብን፣ እኛም ራሳችንን መከላከል ስላለብን ጦርነት ውስጥ ገባን። በዚህ ጦርነት ከኛ በኩል 40 ሺህ ተዋጊዎች ሲያልቁብን፣ በግምት ከነሱ በኩል ከ70 እስከ 80 ሺህ የሚሆኑ ወጣቶች አልቀዋል። በእኛ በኩል አሁንም ይህንን የሚቀበሉ ከሆነና ሙሉ በሙሉም ተግባራዊ ለማድረግ ከተነሱ የማንቀበልበት ምክንያት የለም
በማለት ደምድመዋል። ይህ ጥያቄ የኤርትራው ፕሬዝዳንትና የወያኔ ኮሎኔል የሚወስኑ ሳይሆን በመሰረቱ የሁለቱም አገር ህዝቦች የሚመልሱት ጥያቄ ነው። ሰላም የሚገኘው በሁለት ህዝብ በሙሉ ድምፅ ባልመረጣቸው ግለሰቦች ውሳኔና ስምምነት አይደለም። የዚህ መሆን ለወደፊትም ቢሆን ደም ሊያፋስስ የሚችል ጎዳናን ይከፍት እንደው እንጂ ሰላምን የሚያመጣ አይደለም። በሌላ በኩል ይህ ሁኔታ ለኢትዮጵያ የታገልን ነን የሚሉ ድርጅቶችን መፈተኛ ጥያቄ ነው። በአሁን ጊዜ እንደሚታየው ወያኔ በህዝብ ትግል ተወጥሮ እያለ ለሆዳቸውና ለሹመት ያቆበቆቡ ድርጅት ተብዮች ወደ አዲስ አበባ እየጎረፉ ናቸው። ወያኔ ተዳክሟል፣ አዲሱ ኮሎኔል መደገፍ አለበት። የወያኔ ባለስልጣኖች ገሚሱን እየሻረ ገሚሱን ጡረታ እያስወጣ ነው እያሉ ይገኛሉ። አዲሱ ኮሎኔልም ሰላም እየመጣ ነው የሚለው ሰበካውን በውጭና በአገር ቤት እየሰበከ ነው። መሬት ላይ ያለው እውነት ግን የሚያሳየውና እየመሰከረ ያለው እውነት ተቃራኒ ነው። ጁላይ 2 በሲዩድን ቴሌቪዥን ጣቢያ እንደተገለጸው ኢትዮጵያ የተለያዩ ጎሳዎች ወደ እርስ በርስ ጦርነት እየገቡ ናቸው። ከኤፕሪል እስከ ጁን መጨረሻ በጌዲዮና በመራር ጉጂ ክልል ነዋሪዎች መሃል በተነሳው ጦርነት ሳቢያ 800 ሺህ የሚሆኑ በደቡብ ኢትዮጵያ ያላቸውን ቤትና ንብረት እየለቀቁ ተሰደዋል። እነዚህ ስደተኞች በአብዛኛው የኦሮሞ ብሔር አባሎች ናቸው። የሱዳን ቴሌቪዥን ጣቢያ ተባበሩት የዓለም መንግስታት ይህንን መግለጹን ተናግሯል። ከተታውን በመቀጠል ለቀድሞ ጠቅላይ ሚኒስትር ስልጣኑን መልቀቅ ዋነኛው ምክንያት ወያኔ በስልጣን ላይ እስካለ ድረስ ለዘላቂ ሰላም መሰረት ለመጣል ባለመቻሉ ብለዋል። ዛሬ ሀገራችን ኢትዮጵያ ያለችው መንታ መንገድ ላይ ነው። የሀገሪቱ ችግርም ብዙ መልክ ያለው ከትውልድ ትውልድ ሲተላለፍ የኖረ መሆኑ ግልጽ ነው። ይህ ዘመናት ያካተተ ውስብስብ ችግር አንድን ሰው በብቸኛ መሪነት ላይ አስቀምጦ የሚፈታ ሊሆን በጭራሽ አይችልም። የዓለም ህዝብና የኛም አገር ተመክሮ ይህንን አያሳይም። የሩቁን ለጊዜው በንቶ የአፍሪካን ተመክሮ ብናይ ሁሉም መሪ የተባሉ ስልጣናቸውን እስከደላደሉ ብዙ ቃል ለህዝብ የገቡ ቢሆኑም መጨረሻው አምባገነን አገዛዝን መፍጠርና ምዝበራን ብዝበዛን ማጣጣፍ ነው። በእነዚህ ሁሉ አገሮች የመደራጀት በነፃ የመናገርና ተቃውሞን ማሰማት ፍትህና ርትዕ ከገዢው ክፍል ቁጥጥር ውጪ በሆነ የፍርድ ስርዓት ማግኘት ወዘተ አልቻሉም። የደቡብ አፍሪካ ህዝብ ለ84 ዓመታት በአፓርታይድ ስርዓት ተቀይዶ መብት የሚባለውን ክቡር ጸጋ ሁሉ ተገፎ ኖሯል። በተራዘመው ጸረ አፓርታይድ ትግልም የከፈለው መስዋዕትነት ቀላል አልነበረም። ካንዱ የአገሩ ክፍል ወደ ሌላው እንዳይዘዋወር፣ ነጮች በሚሄዱበት አውቶቡስና ባቡር እንዳይጓጓዝ፣ ፈረንጆች በሚጸዳዱበት ቦታ እንዳይጸዳዳ፣ ማዕድን ለመቆፈር ለነጮች በግርድናና በአሽከርነት ለማገልገል በፖሊስነት ተቀጥሮ የራሱን ወገኖች ለመፍጀት እንጂ ከተቀረው የሥራ መስኮች ሁሉ ተገልሎ ያን ሁሉ ዘመናት አሳልፏል። ከዚህ ሁሉ የትግልና የስቃይ ዘመን በኋላስ ዛሬ የደቡብ አፍሪካ ጥቁር ህዝብ ኑሮ ምን ይመስላል? በጌቶ የሚኖረው ህዝብ ቁጥሩ ጨመረ እንጂ አልቀነሰም። የአገሪቱ ትላልቅ ኢንዱስትሪዎች ለም የእርሻ ቦታዎች የተያዙት ስቃይ ሲያሳያቸው በነበረው ነጭ የአውሮፓና የሰሜን አሜሪካ ከበርቴዎች ነው። የመዳብ፣ የእንቁ፣ የወርቅ፣ እንቁ፣ የኮንቴል ወዘተ የማዕድን ቦታዎች ከ80% በላይ የተያዙት በእንግሊዝና የአሜሪካ ከበርቴዎች ነው። ማንዴላ ጥሩና ጠንካራ በትግልም የተፈተነ መሪ ነበር። ታዲያ ምን ያደርጋል? ካንድ ማንቆርቆሪያ የሚፈስ የፖለቲካ ስልጣን መጨረሻው አላማረም። ውጤቱም ከላይ ለመግለጽ እንደተሞከረው ለህዝብ ስቃይን እንጂ እድገትንና ብልጽግናን አላስገኘም። ኢህአፓ አገራችን ከገባችበት የፖለቲካ አዘቅት እንድትወጣ ከተፈለገ የሚከተሉትን ሁኔታዎች መሟላት አለባቸው ብሎ ያምናል። አንደኛ፣ ሁሉን ያካተተ የሽግግር መንግስት ለማቋቋም ጥሪ ማድረግ። ሁለተኛ፣ በወያኔና በሻቢያ የተደገፈውና እስካሁን በተግባር ላይ ያለው ወያኔያዊና ጸረ ኢትዮጵያ ህገ መንግስት መሻር። ሶስተኛ፣ በህዝብ ላይ ግፍ የፈጸሙትና የአገሪቱ ንብረት ያራቆቱትን በሙሉ በቁጥጥር ስር መዋል፣ ንብረታቸውን ማገድ። አራተኛ፣ የህዝብን በነፃ የመደራጀት በነፃ የማሰብ ተቃውሞን የማቅረብ ወዘተ መብቶችን መፍቀድ። አምስተኛ፣ ክልል የሚባለውና በወያኔ የተቀረጸው የፌዴራል አከፋፈል መሻር፣ ከወያኔ የተለየ ዲሞክራሲያዊ የሆነና በሌሎች አገሮች በተግባር ላይ የዋለ የተሻለ ውጤት ባሳየ የፌዴራል አወቃቀር መተካት ይቻላል። የኢትዮጵያ ህዝቦች የሚለውንም ቃል ጨርሶ መውጣት አለበት ብለን እናምናለን። ብዙ ብሔሮችና ብሔረሰቦች ያሉባቸው ሀገሮች ብዙ ናቸው። ለምሳሌ ደቡብ አፍሪካ፣ ሌሎች አፍሪካ ሀገሮች፣ የምዕራብ አውሮፓ ሀገሮችና አሜሪካ ወዘተ ብዙ ብሔርና ብሔረሰቦች ይኖሩባቸዋል። ህዝቦች ተብለው ግን አይጠሩም። የሚጠሩት የደቡብ አፍሪካ፣ የአሜሪካ፣ የኖርዌይ፣ የካናዳ ህዝብ በመባል ነው። የዘይነ ሲያሜ አሁን ኢትዮጵያ ውስጥ እንደሚታየው ህዝብን ከህዝብ የሚያያይና ለማፋጀት በር የሚከፍት ለዘመናት ከኖረበት ስፍራ እንዲፈናቀል የሚያደርግ ሁኔታን ፈጣሪ ነው። ከዚህ በተጨማሪም ሀገሩን ለቆ ወደ አጎራባች አገሮች ለሚሰደድበትና ለከፋ ችግር የሚጋለጥበት ሁኔታ ፈጣሪ ነው። በአጠቃላይ የህዝብን መፈናቀል ቤት ንብረቱን ትቶ ለመሰደድ ዋነኛ ምክንያት ስለሆነ ባስቸኳይ መቆም አለበት። አገርን በክልል መበለቱ ለዚህ ጥፋት ዋና አስተዋጽኦ ያደረገ ነው። ስድስተኛ፣ የታሰሩ የፖለቲካም ሆነ የህሊና እስረኞች በጠቅላላው መፈታት አለባቸው። በእኛ በኩል ይህ የሚቋቋመው የሽግግር መንግስት በስልጣን ላይ የሚቆየው ከሁለት እስከ ሁለት ተኩል አመት ቢሆን ይሻላል እንላለን። የገለሚ ወሰነው ተቋሚዎች በሞላ በተገኙበት ስብሰባ ይሆናል። የሽግግር መንግስቱ አባል ድርጅቶች ሁሉ ግዴታና ኃላፊነት ሃ የኢትዮጵያን ሀገራዊ ሉዓላዊነትና የህዝብ የስልጣን የበላይነት መቀበል ለ የሀገሪቱ የመከላከያ ጦር የሥራ ድርሻውን የሀገሪቱ ዳር ድንበር መጠበቅ ነው። በተቀረው የሀገሪቱ የፖለቲካ እንቅስቃሴ ውስጥ እጁን የማስገባት መብት የለውም። ማንኛውም የተናጠል ድርጅት ጠመንጃውን እንዲያነሳና ወገኖቹን እንዲፈጅ የሚጠይቀው ከሆነ እምቢኝ የማለት መብት አለው። ይህ መብትም በሕገ መንግስቱ በደንብ የተደነገገ መሆን ይኖርበታል። አገሪቷ ተገዳ ጦርነት ውስጥ የምትገባ ከሆነ ብሔራዊ ጦሩን የሚያዘው በሚፈጠረው ብሔራዊ ፓርላማ ይሆናል። ሃ በከተሞችም ሆነ በገጠር ብረት ታጥቆ የሚዘዋወርና ህግ የሚያስከብር ኃይል የፖሊስ ሰራዊቱ ብቻ ነው። የፖሊስ ሰራዊት ሰው ሊያስር የሚችለው ከሁለት እስከ አምስት ቀን ብቻ ይሆናል። የቀን ሳይፍ የፖሊስ ምርመራውን አጣርቶ ለፍርድ ቤቱ የአቃቤ ህግ ዳኛ ያቀርባል። የተያዘው ግለሰብ ወይም ግለሰቦች ጥፋተኛ ሆኖ ካልተገኙ በእስር ለቆዩበት ጊዜ ህገ መንግስቱ በሚፈቅደው መሰረት ካሳ ይከፈላቸዋል። መ ይህ በጋራ በተወሰነው የሽግግር ጊዜ ውስጥ የፖለቲካ ድርጅቶች በፖለቲካ፣ በኢኮኖሚ፣ በማህበራዊ፣ በፍትህና ርትዕ ወዘተ ጥያቄዎች ላይ ያላቸውን አቋም በአገሪቷ ክፍል ሁሉ እየተዘዋወሩ ለችግሩ አፈታት ያላቸውን አቋም ያስረዳሉ። ሰ የኢትዮጵያ ህዝብ በጭቆና በግፍና በደል ሲማቅቅ የኖረው ለብዙ አመታት ነው። በእነዚህ ዘመናት የተሰቃየው ብዙሃኑ ህዝብ ስለሆነ ሁሉም ክፍል በውክልና በሽግግር ሂደት ውስጥ ተካፋይ መሆን አለበት። ሴቶች፣ የእድርና የእቁብ ማህበሮች፣ የኢትዮጵያ ሰራተኛ ማህበራት፣ አርሶ አደሩ፣ ተማሪው፣ አስተማሪው፣ የሃይማኖት ተቋሞች ወዘተ አሁን ያሉት ማህበራትና ተቋሞች ፈርሰው የሰራተኛው የቀሩትን ማህበራት ሁሉ ዳግም መዋቀር ይገባቸዋል። አሁን እንደምታየው እነዚህ ማህበራት በአጠቃላይ እየመሩ ያሉት ግለሰቦች በሙስና የተዘፈቁና ለወያናዊ ብዝበዛና ንብረት ማሸሽ እንዲመች የተዋቀሩ ናቸው። ረ የሽግግር ጉባኤው የተወሰነለትን ጊዜ ሲጨርስ አሁን በስልጣን ላይ ያለው የወያኔ መንግስት ወይም አዲሱ ጠቅላይ ሚኒስትር ስልጣናቸውን አስረክበው ይሰናበታሉ። የኢትዮጵያ ህዝብ ምንጊዜም አቸናፊ ነው።